ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
እኔ ኢትዮጵያን በመሪነት በመቆየበት ጊዜ ውስጥ በግፍ የሰው ህይወት ማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ ዘጠኛ ሆኜ መናገር ይችላል። ማንኛውም ነገር ማደርገው ለትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ ለሚል ሳቢ ብቻ ነው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ የመጀመሪያቸው በሆነውና በተለይ ከአሜሪካ ድምጽ የአማርኛው አገልግሎት ጋር ባደረጉት በዚህ ቃለ ምልልስ ከተናገሩት የተወሰደ ነው። ይህ ቃለ ምልልሳቸውን ሁለተኛ ክፍል በምሽቱ ስርጭታችን ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 21 2011 ዓመተ ምህረት ስርጭታችን ጋር የምናስተናግዳችሁ እኔ አዳነች ፍስሐዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሳችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ልዩ መርማሪ ሮበርት ሞለር ስራቸውን ካጠናቀቁ በኋላ ዛሬ በሰጡት የመጀመሪያ መግለጫ ከሀገሪቱ የፍርድ ሚኒስቴር በተሰጣቸው መመሪያ መሰረት ፕሬዚደንት ዶናልድ ትራምፕን በወንጀል መክሰስ መስሪያ ቤታቸው ሊያስበው የሚችል ነገር አልነበረም ሲሉ ዛሬ መስሪያ ቤታቸው መዘጋቱን ባስታወቁበት ወቅት ተናግረዋል። የሮበርት ሞለር ልዩ መስሪያ ቤት ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ እጅ መግባትን አስመልክቶ ለ22 ወራት ያህል ምርመራ ሲያካሄድ መቆየቱ የሚታወቅ ነው። በስልጣን ላይ ያለ ፕሬዚደንት ሊከሰስ አይችልም የሚለውን የሀገሪቱ የፍርድ ሚኒስቴር የቆየ አቋምን መሰረት በማድረግ ፕሬዚዳንቱን በወንጀል ልንከስ የምንችልበት ሁኔታ የለም፣ ስለሆነም በፍርድ ቤት ቀርቦ መፍትሄ ሊገኝበት በማይችል ነገር ላይ አንድን ሰው መክሰስ ፍትሃዊ አይሆንም ብለዋል። ያም ሆነ ግን ፕሬዚዳንቱ ምንም አይነት ወንጀል አልፈጸሙም በሚለው ነጥብ ላይ ብንተማመን ኖሮ በግልጽ እናስቀምጠው ነበር ሲሉ ለጋዜጠኞች ተናግረዋል። ልዩ ካውንስል ፍርድ ሚኒስትር ስራ ትተው ወደ ግል ህይወታቸው እንደሚመለሱ አስታውቀዋል። ሞለር የምርመራውን ሂደት ባለፈው መጋቢት ወር ሲያጠናቅቁ በዶናልድ ትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ተግባር መፈጸሙን የሚያረጋግጥ ማስረጃ አልተገኘም ብለዋል። ፕሬዚደንት ትራምፕ ምርመራውን ሂደት ለማሰናከል ሞክረው እንደሆነ ግን የክስ ምክረ ሐሳብ ለማቅረብ ባይችሉም እንኳን ነጻ ናቸው እንደማይሉ ባወጡት ባለ 448 ገጽ የምርመራ ውጤት ግልጽ አድርገዋል።
የድሬዳዋ ዩኒቨርሲቲ መደበኛ የመማር ማስተማር ስራውን መጀመሩን የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሞ በተለይ ለአሜሪካ ድምጽ ዛሬ በሰጡት ቃል አስታወቁ። በግለሰቦች በቡድን ሆኖ ባደረጉት ግጭት ሳቢያ ሁለት ጊዜ ተቋርጦ የነበረው ትምህርት ሁሉንም ተማሪዎች ያሳተፈ እርቅ ከተካሄደ በኋላ ከትላንት በስቲያ ሰኞ ተጀምሯል ሲሉም ዶክተር ያሬድ አስረድተዋል። ተማሪዎች በዩኒቨርሲቲው ቅጥር ግቢ ውስጥ ልዩ ልዩ ጽሑፎች የተጻፉባቸው የአገር ውስጥ ክለቦች መለያዎችን እንዳይለብሱ የተከለከሉት የመልበስ መብታቸው ስላልሆነ ሳይሆን የግጭት መንስኤ እንዳይሆን በመጠንቀቅ ነው ሲሉም አስረድተዋል። በአሁኑ ወቅት አራት ተማሪዎች በሕግ ቁጥጥር ስር መዋላቸውንም ዶክተር ያሬድ ጨምረው ገልጠዋል። አዲስ ቸኮል ዝርዝሩን ይዟል።
ከሁለት ሳምንት በፊት ተማሪዎች ሃይማኖታዊ ይዘት ያለው ካናይተራ ለብሰው ወደ ዩኒቨርሲቲ እንዳይገቡ መከልከላቸውን ተከትሎ የተነሳ ረብሻ መልኩን ቀይሮ በተፈጠረ ግጭት ተቋርጦ የነበረው የድሬዳዋ ዩኒቨርሲቲ ትምህርት መጀመሩን የዩኒቨርሲቲው ፕሬዚዳንት በተለይ ለአሜሪካ ድምጽ አስታወቁ። በዩኒቨርሲቲ ውስጥ የሚገኙ ተማሪዎችንና የተለያዩ አካላትን በማናገር በዩኒቨርሲቲው የብሔር ግጭት ሳይሆን የቡድን ግጭት ብቻ መኖሩን አረጋግጠናል ያሉት ዶክተር ያሬድ ማሞ በመጀመሪያ የተማሪዎችን ተወካዮች ቀጥሎ ደግሞ ሁሉንም ተማሪዎች በስቴዲየም በማሰብሰብ እርቅ እንዲፈጸም አድርገናል ብለዋል።
ቅዳሜ እስከ 4 ሰዓት ድረስ 3 ተኩል ድረስ ማታ ተማሪዎችን ባሉበት ጂክሲዘድ አካባቢና ገንደተስፋ አካባቢ ያሉ ሽማግሌዎች ባሉበት በደንቡ ተነጋገሩ። ተማሪዎቹ ከሁለቱም ሳይድ ተወካዮች መጡ። እዛው ተቃቀፉ፣ እዛው ሰላም ፈጠሩ። ብዙ ውይይት ከተካሄደ በኋላ ሰኞ ክላስ ለመጀመር በነጋታው እሁድ ማለት ነው። እሁድ ለት ደግሞ ተማሪውን በሙሉ ይጠራና ስቴዲየም እርቁ ይካሄድ ተባለ። በዛ መሰረት ስቴዲየም እርቁ ተካሄደ ማለት ነው።
ከሁለት ሳምንት በፊት በተነሳ ግጭት በሁለት ተማሪዎች ላይ የደረሰውን ጥቃት በመቃወም የተወሰኑ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወጥተው ነበር። ያስተዳደሩና የዩኒቨርሲቲው አመራሮች እንዲሁም የሃይማኖት አባቶች ባደረጉት የማግባባት ስራ ተማሪዎቹ ወደ ግቢው ተመልሰው ትምህርት ሊጀምር ተስማምተው ነበር። ሆኖም ትምህርት በሚጀምርበት ዕለት ዋዜማ የፋሲል ከነማ የጅማ አባጅፋርን 6 ለ1 ማሸነፉን ተከትሎ በተፈጠረ ግጭት ሌሎች 5 ተማሪዎች ላይ ጥቃት ደርሶ ትምህርት ድጋሚ ተቋርጦ ቆይቷል። ፖሊስ በወንጀል የተጠረጠራቸው 4 ተማሪዎች በቁጥጥር ስር መዋሉን ተከትሎም ተማሪዎች ይፈቱልን በሚል ትምህርት የማቆም ሙከራም ነበር። ባለፈው እሁድ የተፈጸመው ሁሉን ተማሪ አሳተፈ እርቅ ተማሪዎች በድጋሚ ወደ ትምህርታቸው ሊመለሱ የተስማሙበት እርቅም የወረደበት ነበር ይላሉ ዶክተር ያሬድ። በቁጥጥር ስር የዋሉ ተማሪዎችን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በሰሜን ምዕራባዊ ናይጄሪያ ካልፎም ያዚያ ወዲህ ሁከት በመባባሱ 20,000 ገደማ ነዋሪዎች ወደ አጎራባች ኒጀር መሰደዳቸውን የተባበሩት መንግስታት ድርጅት ኮሚሽን አስታወቀ። ሊዛ ሽላይን የዩኤንኤችሲአር ዋና መስሪያ ቤት ከሚገኝበት ጄኔቫ ለቪኦኤ ያስተላለፈችውን ዘገባ ቆንጅታዬ ታቀርባለች።
የዩኤንኤችሲአር ቃል አቀባይ ባባር ባሎች እንደተናገሩት በአካባቢው ሁከቱ የተባባሰው በቻድ ሃይቅ ሸለቆ አካባቢ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ 2.4 ሚሊዮን ህዝብ ባፈናቀለው በቦኮ ሐራም አመጽ ብቻ የተነሳም አይደለም።
People are fleeing due to multiple reasons as far as we understand.
እስከ ተረዳነው ድረስ ሰዎች በተለያየ ምክንያት ነው የሚሰደዱት። ከተለያዩ ጎሳዎች የሆኑ ገበሬዎችና ከብት አርቢዎች ግጭት በራሳቸው ተደራጅተው ህግ እናስከብራለን ብለው በተነሱ ቡድኖች ምክንያት ይሰደዳሉ። ዛንፋራና ሶኮቶ ክፍለ ግዛቶች ውስጥ ማስለቀቂያ ገንዘብ ለማስከፈል በሚፈጸሙ ጠለፋዎች ስጋት ቀያቸውን ጥለው የሚሸሹም አሉ።
ከሚሰደዱት ሰዎች መካከል የሚበዙት ሴቶችና ልጆች መሆናቸውን ቃል አቀባዩ ጨምረው ገልጸዋል። ሲቪሎች በቆንጨራ ሲቆራረጡ፣ ሲጠለፉ፣ ወሲባዊ ጥቃትን ጨምሮ ሰቅጣጭ ድርጊቶች ሲፈጸሙባቸው መመልከታቸውን ኒጀር ማራዲ ክፍለ ግዛት በቅርቡ የደረሱ ስደተኞች ገልጸዋል።
ቆንጅታየን ለዘገባው እናመሰግናለን። ሱዳን ውስጥ ከ5 አመታት በፊት በሌለበት የሞት ቅጣት የተፈረደበት የሱዳን አማጽያን መሪ ወደ አገሩ ተመለሰ። የሱዳን ወታደራዊ ሁንታ ከአገሪቱ እንዲወጣ ቢጠይቀውም አልወጣም ማለቱም ተዘግቧል። ያሲር አርማን በደቡብ ሱዳን ላይ በሚያተኩረው የአሜሪካ ድምጽ ክፍል ሲናገር ለቀጣዮቹ 3 አመታት የሱዳንን የሽግግር መንግስት መምራት ያለበት ማን ነው በሚለው ጥያቄ ላይ አጣብቂኝ ውስጥ በተገባበት በአሁን ወቅት ችግሩን በመፍታቱ ሂደት ለመርዳት ነው የመጣሁት ይላል። የሱዳን ህዝባዊ ሀርነት ንቅናቄ ሰሜን የተባለው አንጃ ድርጅት ምክትል ሊቀመንበር የሆነው አርማን ከ20 አመታት በላይ ለሆነ ጊዜ ኬንያ ወይንም በሱዳን ብሉ ናይል ክፍለ ግዛትና በኑባ ተራራዎች አካባቢ ቆየ በኋላ ባለፈው ቅዳሜ ሀርቱም መግባቱ ታውቋል። ገዢው ወታደራዊ ሁንታ ከአገሪቱ እንዲወጣ የሚያዝ መልእክት ትላንት ልኮብኛል፣ ነገር ግን አገሬ ነውና እዚህ የመቆየት አላማ ነው ያለኝ ሲልም አርማን ተናግሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በተባበረው የአረብ ኤሚሬቶች የባህር ጠረፍ በያዝነው ወር በነዳጅ ዘይት ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን መሆኗን ከሞላ ጎደል በእርግጠኛነት ለመናገር ይቻላል ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ተናግረዋል። ቦልተን አቡዳቢን በጎበኙበት ወቅት ለጋዜጠኞች ሲናገሩ ለክሱ ያቀረቡት ማስረጃ የለም፣ ሆኖም ነዳጅ ዘይት የጫኑት መርከቦች በባህር ኃይል ፈንጅ እንደተመቱ ገልጸዋል። ቦልተን አቡዳቢን የጎበኙት ጠቃሚና ወቅታዊ በሆኑ ቀጠናዊ የጸጥታ ጉዳዮች ለመምከር ነው ብለዋል። ኢራን የተባሉትን ጥቃቶች አልፈጸምኩም ስትል ካስተባበለች ቆይታለች። ዛሬ ደግሞ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አባስ ሙሳቪ የቦልተንን ክስ አስቂኝ ብለውታል። ይሁንና ቦልተን ኢራንን ሲነቅፉ የኖሩ ሰው በመሆናቸው አባባላቸው አያስገርምም ሲሉ ተችተዋል።
የመንግስት አገልግሎቶች ተቋራጮች እርዳታ አቀባዮች አድማጮች፣ በመጨረሻም የኢትዮጵያ አትሌቲክስ ፌዴሬሽን ለ17ኛ ጊዜ በዶሃ ኳታር መስከረም 2012 ዓመተ ምህረት ለሚካሄደው የዓለም ኦሎምፒክስ ሻምፒዮና ኢትዮጵያን ለሚወክሉ የማራቶን ቡድን አትሌቶች ከነተጠባባቂዎቻቸው መምረጡን ይፋ አደረገ። አትሌቶቹ የተመረጡት በዓለም አቀፉ አትሌቲክ ፌዴሬሽኖች ማህበር ዋና እንዲሁም የወርቅ ደረጃ በተሰጣቸው ማራቶኖች ከመስከረም እስከ ሚያዚያ 2011 ዓመተ ምህረት ድረስ ተወዳድረው ባስመዘገቡት የተሻለ ሰዓት መሰረት መሆኑንም የአትሌቲክስ ፌዴሬሽን አስታውቋል። በዚህም መሰረት በወንዶች ባለፈው ሚያዚያ በለንደን ማራቶን የኢትዮጵያ የማራቶን ሪከርድ ባለቤት የሆነው ሞስነት ገረመው በዚያ ውድድር ሶስተኛ ወጣው ሙሌዋ ሲሆንና ባለፈው ጥቅምት የኒውዮርክ ማራቶንን ያሸነፈው ሌሊሳ ዲሳሳ ዋናው የማራቶን ቡድን አባላት ሆነው ተመርጠዋል። ሹራ ኪጣታ፣ ብርሃኑ ለገሰና ታምራት ቶላ ደግሞ ተጠባባቂዎች ሆነው ተመርጠዋል። በሴቶች የኢትዮጵያ ማራቶን ሪከርድ ባለቤት ወርቅነሽ ደገፋ ባለፈው መስከረም በበርሊን ማራቶን ሁለተኛ የወጣችው ሩቲ አጋና አትሌት ሮዛ ደረጀ ሲመረጡ ሹሬ ደምሴና ሄለን ቶላ ተጠባባቂ መሆናቸውንም ፌዴሬሽኑ አስታውቋል። ምርጫው ቅሬታ ያላቸው አትሌቶች እስከ ግንቦት 27 2011 ዓ.ም ድረስ ቅሬታቸውን በጽሑፍ ማቅረብ ይችላሉ ሲልም ፌዴሬሽኑ አስታውቋል። አድማጮች፣ የሰዓቱ ዜና እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
እኔ ኢትዮጵያን በመሪነት በመቆየበት ጊዜ ውስጥ በግፍ የሰው ህይወት ማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ እርግጠኛ ሆኜ መናገር እችላለሁ። ማንኛውም ነገር ማደርገው ለትብብር መንፈስ ሀገር መለወጥ፣ ኢትዮጵያ መለወጥ ለሚል ሐሳቤ ብቻ ነው።
ጠቅላይ ሚኒስትር አብይ አህመድ ናቸው። በመግቢያችን እንደጠቆምነው ወደ ስልጣን ከመጡበት ጊዜ አንስቶ በአማርኛ የመጀመሪያቸው በሆነውና በተለይ ከአሜሪካ ድምጽ ጋር በትላንትናው ምሽት ያደረጉት ቃለ ምልልስ ሁለተኛ ክፍል ለምሽት ተይዟል። አድማጮች፣ የቃለ ምልልሱን የመጀመሪያ ክፍል የተከታተላችሁ በርካቶች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ እና በኢሜይል ጭምር ያደረሳችሁንም አስተያየቶች ደርሰውናል፣ ቦታ ይዘንላቸዋል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
በደብረ ማርቆስ ዩኒቨርሲቲ ሰሞኑን ከተከሰተው አለመረጋጋት ጋር ተያይዞ የትግራይ ተወላጆች ግቢውን ለቀው ወደ አዲስ አበባ የትግራይ ተወላጅ ተማሪዎች ግቢውን ለቀው ወደ አዲስ አበባ ሄደዋል ሲሉ አንዳንድ ተማሪዎች ገለጹ። የዩኒቨርሲቲው የሕዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር አቶ ደሳለው ጌትነት በበኩላቸው ጥቂት ተማሪዎች ናቸው ግቢውን ለቀው ወደ አዲስ አበባ የሄዱት፣ ከነሱ ጋር ለመነጋገርም ከሀገር ሽማግሌዎች፣ ከአካባቢው ነዋሪዎችና ከዩኒቨርሲቲው የተውጣጡ ቡድን ወደ አዲስ አበባ እየሄደ መሆኑን ተናግረዋል። አስቴር ምስጋናው ዝርዝር አላት።
ስሜ እንዲጠቀስ አልፈልግም ያለውና የአራተኛ ዓመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን ይላል።
ከግቢ ወጡት የትግራይ ልጆች ናቸው። ግማሹ ከግቢ ወደናል እያሉ ትግት ልጆች ነው የወጡት እንጂ ሁሉም አልወጡም። ትግት ልጆች ነው ወጡ። ከግማሽ በላይ ተማሪ ግቢ ውስጥ ነው እና ትግት ተማሪ ደግሞ ከተማ ውስጥ ነው ያለች።
አካባቢውን ለቀው ይሄዷሉ በብዛት ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ?
የሁለተኛ ዓመት ተማሪ የሆነው ግርማ የደረሰ ደግሞ ከግቢ የወጣ ነው ውጡ ተብለን ሳይሆን ስለፈራን ነው ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል።
ስለጠናቅን ነው ህይወታችን ስለፈራን ነው።
ምን ያህል ትሆናላችሁ?
የደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢ ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተውጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል።
ሁሉም አይደለም፣ በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል። ከፍተኛ ትምህርት ሚኒስትር ጋር እነሱን አለ አገሩ የሚያመጣ አንድ ቡድን እየሄደ ነው።
ጥያቄ የያዘ ቡድን ነው ማለት ነው የሄደው?
እርግጠኛ አይደለሁም አስቴር፣ ግን እንደሚመስለኝ ተማሪዎች እንሞክራለን የሚል አካል ሄደ ይመስለኛል። የተወሰኑ የትግራይ ልጆች ሄደዋል ነው ያሉን። ያንን ለማነጋገር ደግሞ ትናንትን ተዋቅሮ የሀገር ሽማግሌዎች፣ ሃይማኖት አባቶች እና የዩኒቨርሲቲ አመራሮች ያሉበት ቡድን ሊያናግራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት ይወጡ ናቸው? እነዛ የሚሉትን ነገሮች ወደዛ እየሄድኩኝ ስለሆነ ነገ ብደውልልኝ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እንደማን እንደሆነ፣ ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያደሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም፣ ለምን እንደሄዱ ማጠቀም።
ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር?
የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምሮ ከግቢ ውጭ ያለውን ኢንቫይሮንመንት እንዲቆጣጠሩ፣ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው።
በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበር። እርስዎ ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ።
እኛ በአጠቃላይ እንዳየነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም በንቃት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም ተአምር ግጭት አንለው።
የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል።
አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ገና አልተጀመረም። ውይይት ላይ ነው ያለው የዩኒቨርሲቲው አመራሮች እና ሌሎች የጸጥታ አካላት። በዛሬው ዕለት የመማር ማስተማር ሂደት እንደተቋረጠ ነው ያለ። ተቋረጠ የምንለው ሰኞ ዕለት እና ዛሬም ነው። ትናንትናም ያው እንደሚታወቀው ግንቦት ሃያ ነው የመንግስት ተቋማት ልክ ስለነበሩ ምርመራው እየተጣራ ነው ያለ። ያው እንደሚታወቀው አሁን 3-4 ቀን ነው ገና ድርጅቱ ከተፈጸመ። ፖሊስ ምርመራውን እያጣራ ነው ያለ። የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚሆነው።
ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳረ አብርሃ እርፈተ ህይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሀዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። ኦነግ ሽነ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው 6 ሰዎችን ገድለዋል ሲሉ የቀለም ወለጋ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ የህዝብ ግንኙነት ኃላፊ ተናገሩ። ኦነግ ሽነ ሸማቂዎች የምዕራብ ዞን ቃል አቀባይ በበኩሉ ከመንግስት ሰራዊት ጋር ባደረግነው ውጊያ ሽንፈት ስለደረሰባቸው ነው ወደ ከተማ ተመልሰው ሰላማዊ ሰዎችን የገደሉት ሲል አስተባብሏል። አኮር መልካ ተጨማሪ ዘገባ አለው።
በአንፊሎ ሙጊ ከተማ ታላቅ ወንድሜ ተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል።
ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ።
በጭካኔ ነበር በጩቤ አንጀቱ ላይ ወጉት ከዛ እግሩ ላይም በጥይት መቱት ጎኑ ላይም መተውታል ህይወቱም እዛው ነው ያለፈው ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም በጉልበት ስራ ቤተሰቡን ለመርዳት የሚለፋ ሰው ነው ሲልም ተናግሯል ሌላው በሸማቂዎችና መንግስት አጣቂዎች መካከል ከሙጊ 20 ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል የአይን እማኝ ገብሬ ዲንቃ ስድስት ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላትና የኦሮሞ ነጻነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበር። ሰዎቹ የተገደሉበት ቦታ ግን ሙጊ 01 ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ ይተዳደራል። ታከለ ቡልቻ ጫዋቢ ሲሆን ሰሎት ላይ ነበር ከቤት አውጥተው ልብስ አልብሰውት ነው ተኩስ የከፈቱበት አብደታዋኪናና ደበላ የሚባል ግለሰብም የቴክኒክና ሙያ ተቋም ተማሪዎች ናቸው ሁንዴሳ አብዲሳ አርሶ አደር ሲሆን አዩ የሚባል የሙጊ ከተማ ነዋሪም መከላከያ በከፈተው ተኩስ ህይወታቸውን አጥተዋል የቄሌ ሞለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ህዝብ ግንኙነት ኃላፊ አቶ አምዛ አብዱል ቃድር ስድስት ሰዎች መሞታቸውን አምነዋል ከጋምቤላ በመምጣት ላይ የሚገኙ የመከላከያ ሰራዊት አባላት ላይ ሙጊ ከተማ 02 ቀበሌ ሲደርሱ ቦምብ የወረወሩት የኦነግ ሸኔ አባላት ናቸው። ስድስት ሰዎች ህይወታቸውን አጥተዋል። ጉዳት ያደረሰው በቦታው የፈነዳው ቦምብ ብቻ ነው። እንዳጣራ ነው ከሆነ ከሟቾቹ መካከል የኦነግ ሸኔ አባላት ይገኛሉ። ጫካን ተገና አድርገው ህብረተሰቡንና የመንግስትን መዋቅር እየጎዱ ይገኛሉ። ስለዚህ የህግ በላይነትን ማስከበር ደግሞ የመንግስት ድርሻ ነው። ከተገደሉት መካከል ስንቶቹ የሸማቂ ቡድኑ አባላትና የከተማው ነዋሪዎች እንደሆኑ አልተለየም ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ሸማቂዎች ምራብ ዞን ቃል አቀባይ ጉማባስ ኤቢሳ አቶ አምዛ ያሉትን አስተባብለዋል። ግድያው ከመፈጸሙ በፊት በእነሱና መንግስት አጣቂዎች መካከል ለተከታታይ 3 ቀናት ውጊያ መካሄዱን ገልጸዋል። ከባለፈው አርብ ጀምሮ ጦርነት እየተካሄደ ነው። ግን የተካሄደው ሌላ ቦታ ላይ ነው። የኦነግ አጣቂዎች ላይ ምንም አይነት ጉዳት አልደረሰም። የመንግስት ሰራዊት ከተሸነፈ በኋላ ነው ወደ ከተማ ተመልሶ ሰላማዊ ሰዎች ላይ ተኩስ ከፍቶ 5 ቄሮዎችን በሙጊ ከተማ ይገደለው። የሸማቂዎቹ ምራብ ዞን መሪ ኩምሳ ዲሪባ ባለፈው ሳምንት ለቪኦኤ በሰጡት ቃል በአፍሪካ ዕውቅና ያለው ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመወያየት ፍላጎት እንዳላቸው ገልጸው ነበር። የምራብና ቄሌ ሞለጋ የመንግስት ባለስልጣናት በበኩላቸው ሸማቂዎቹ ትጥቅ ፈተው እጅ ቢሰጡ በሰላም ለመቀበል ዝግጁ ነን ማለታቸውን መዘገባችን ይታወሳል። ለቪኦኤ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። የኦሮሞ ነጻነት ግንባርንና የኦሮሞ ብሔራዊ ክልላዊ መንግስት አለመግባባትን ሲሸመግሉ የቆየው በአባ ገዳዎች የሚመራው የእርቅ ኮሚቴ ዛሬ የመጨረሻ ሪፖርቱን በማቅረብ ተልእኮውን ማጠናቀቁን ገለጸ። የእርቅ ሂደቱ የቴክኒክ ቡድን እንደገለጸው የቀረበላቸውን ጥሪ ተቀብለው በሰላም የገቡ ታጣቂዎችን ማስገባቱን ገልጾ የኦሮሞ ነጻነት ግንባርን የሚመለከት ጦር አለመኖሩን ኦነግ እንዲያረጋግጥ ጠይቀዋል። የኦሮሞ ነጻነት ግንባርም በመዋቅሩ የሚመራ የታጠቀ ኃይል እንደሌለ ገልጿል። ሙክታር ጀማል ተጨማሪ ዘገባ አለው።
የኦሮሞ ነጻነት ግንባርንና የኦሮሚያ ብሔራዊ ክልላዊ መንግስትን አለመግባባት ለመሸምገል የተቋቋመው በአባ ገዳዎች ይመራ የነበረው የህርቅ ኮሚቴ ዛሬ ነው የመጨረሻ ሪፖርቱን ያቀረበው። የህርቅ ሂደቱ ቴክኒክ ኮሚቴ እንደገለጸው የኦሮሞ ነጻነት ግንባር ታጣቂዎችን በሰላም አስገብቶ ግጭትና መጋደል እንዲቆም በማድረግ ሂደት ላይ ታጣቂዎች ወደ ስልጣና ማስገባቱንም ገልጿል። ነገር ግን በዚህ ሂደት ላይ የተለያዩ ውጣ ውረዶች እንደነበሩና የተሳካለትን ያህል ብቻ በሰላም ማስገባቱንም ገልጿል። ሪፖርቱን ያነበቡት የቴክኒክ ኮሚቴ አባሉ አቶ በቀለ ገርባ እንዲህ ይገልጻሉ።
ወራን ብልሱማ ኦሮሞ ቦሰነታ ፈውገንሰ አደብልሱማ ኦሮሞ ፍንፍኔ ጅሩራ አዳን በውሳ ለብስ
ጫካ የቀረው የኦሮሞ ነጻነት ግንባር ጦር አዲስ አበባ ካለው ኦሮሞ ነጻነት ግንባር አመራር ራሱን መለየቱንና ራሱን ችሎ ለመንቀሳቀስ ወስኖ መግለጹ ይታወሳል። በዚህ ሂደት እኛም ተልኳችንን የፈጸምን መሆኑን እንገልጻለን። አንደኛ የኦሮሞ ነጻነት ግንባር ምንም አይነት ራሱ የሚመራው ጦር ከጫካ ስለሌለው ይህ የህርክ ኮሚቴ ተልኮውን ፈጽሟል ብለን እናምናለን። ሁለተኛ የኦሮሞ ነጻነት ግንባር በዚህ ሂደት ጫካ የቀረ ጦር እንደሌለው በመግለጽ መግለጫ በመስጠት እንዲያረጋግጥ እንጠይቃለን።
አዲ ብልሱማ ኦሮሞ ወራና ቦሶኖታ ፈካን ህንከብነ ተውዛ ኢፍሰከኑዳን ከመርከኔ ሱጋፈን።
የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር የነበረውን አለመግባባት ለመፍታት የተለያዩ ውይይቶችን በተለያዩ ጊዜ ማድረጉን ገልጾ ነገር ግን የተኩስ አቁም ሆነ ግጭት ስምምነት ከተፈረመ በኋላ እንደ ድርጅት የኦሮሞ ነጻነት ግንባር ወደ ውጊያ አለመግባቱን ገልጿል። ከዛም በመቀጠል የህርክ ሂደቱን በማሳካቱና የኦሮሞ ነጻነት ግንባር ታጣቂዎች በሰላም ወደ ሰላማዊ ትግል እንዲቀላቀሉ በማድረግ ሂደት ላይ ለአባገዳዎችና ሀገር ሽማግሌዎች ሀደራውን ሰጥቶ አስፈትተው እንዲያስገቡ ካደረገ በኋላ በቀጥታ የሚመራው የታጠቀ ኃይል እንደሌለ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በመግለጫው ላይ ተናገሩት።
ሞትማዎችን ዋነጋት ሙረት ያንጅሩ ፊ ወራና ወሰነ ከሳ ከንቀብኔ በከማዳ ከኑ ምርከለስ ነመሲ
ከመንግስት ጋር የነበረውን ችግር በሰላም ስለፈታ የኦሮሞ ነጻነት ግንባር ምንም አይነት ሰራዊት ጫካ የለውም። አሁንም ይህንኑ ነው እናረጋግጠው። ይህም በተመለከተ ለውጡን የሚገዳደሩ የተለያዩ የጸጥታ ችግሮች ሊኖሩ እንደሚችል ይታወቃል። የኦሮሞ ነጻነት ግንባር ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በመሆን የክልሉን ጸጥታና ሰላም ለማስከበር የበኩሉን ይተሳተፋል። ይህ የሰላም ሂደት ዓለምንም ደም መፋሰስ እንዲጠናቀቅ ድርሻውንም ይወጣል።
ነገኝኩንሞ ትይገረንግላስን አለት አፍከቱምረም አድብስማ ኦሮሞ ገሄሳኒከና።
የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው ከዚህ ቀደም በሰላም ገብተው ስልጣና ላይ የነበሩ የቀድሞ ታጣቂዎችን በፍላጎታቸውና ችሎታቸው የተለያዩ ዘርፎች መመደባቸውንም ገልጸዋል። ከፖለቲካ ተገልሎ ኑሮውን መቀጠል ለሚፈልገውም መንግስት እንደሚያቋቁማቸውም ነው አቶ ሽመልስ የተናገሩት። ከአሁን በኋላም ሰላም ፈልጎ በሰላም ለመታገል የሚመጣ ካለ መንግስት አስፈላጊውንም ድጋፍ ያደርጋል ብለዋል አቶ ሽመልስ። ነገር ግን ከዚህ በተለየ መንገድ የሚሄድ ካለ መንግስት የዜጎችን ደህንነት የማስከበር ግዴታ እንዳለበት ነው የተናገሩት።
ቡርማካና ቃምኒ ሂደቴ ሶቾ ኦሮሚያ ከሳከንጅር ፓርቲ ሲያስቀምዩ በካከምቡን
በስምምነታችን መሰረት ኦሮሚያ ውስጥ ታጥቆ የሚንቀሳቀስ አካል ማንኛውንም ፓርቲ እንደማይወክል የፖለቲካ ድርጅቶች ደግሞ አብሮ በመተባበር የህግ በላይነትን ለማስከበርና ለመጠበቅ በተለይም የኦሮሚያ ብሔራዊ ክልላዊ መንግስት ትልቅ ኃላፊነት አለበት። የዜጎቻችንን ሰላምና መረጋጋት ወጥቶ የመግባት ዋስትናቸውን የመጠበቅ ግዴታ አለብን። ስለዚህ ሁሉም ህግን እንዲያስከብር ከዚህ መደምደሚያ መድረሳችን ትልቅ ድል ነው።
ሁሉምቱ ሴራ ከከበችሽ ጥሙራ ካነረጋ አሙሳ እንጅፋን ወላናዳ
ጉዳዩን ሲመራ የነበረው የቴክኒክ ኮሚቴ የርቅ ሂደቱ እንዲሳካ ሁሉም የበኩሉን ድርሻ እንዲወጣ ጠይቋል። የቴክኒክ ኮሚቴው አባል አቶ ጀዋር መሐመድ
ከረት ከሰጡ ቃሞን ሚዲያ አክቲቪስቶን ከኛ
የመገናኛ ብዙሃን አካላት ከዚህ ቀደም ለትግሉ ትልቅ አስተዋጽኦ እንዳበረከታችሁት ሁሉ ዛሬም ቢሆን የኦሮሚያን ጸጥታና ደህንነት በማረጋጋት ሂደት ትልቅ አስተዋጽኦ መወጣት ይኖርባችኋል። ድርጅቶችንም ሆነ ህዝብን ከመነጣጠል አንድ በማድረግ ስራ ድርሻችሁን እንድትወጡም እንጠይቃችኋለን። እስካሁን በዚህ ጉዳይ ውስጥ የነበራችሁ የኦሮሞ ነጻነት ግንባርም መንግስትም ለቆይታችን እናመሰግናችኋለን።
ወራና ኖቲስ ወራደ በሽማ ኦሮሞ ቴኒስ ገለቶማ
በዚህ ውይይት ላይ የመከላከያ ሚኒስቴር ምክትል ኢታማጆር ሹም ጀነራል ብራኑ ጁላን ጨምሮ የሁለቱም ፓርቲዎች ከፍተኛ አመራሮች የተገኙ ሲሆን የዜጎችንና ሀገሪቷን ሰላምና ጸጥታ ለማስከበር ሁሉም በጋራ እንዲረባረብም ጥሪ ቀርቧል። ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው እናመሰግናለን። አድማጮች፣ የመጨረሻው የመጽሔቱ የትንታኔ ርዕስ ደግሞ ወደ ሰሜን ኢትዮጵያ ይወስደናል። የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትላንት በመቀሌ ትግራይ ውይይት አካሂዷል ይለናል የመቀሌው ዘጋቢያችን
አለም ፍስሐ። የውይይት መድረኩ መክፈቻ ላይ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት አስተያየት በአገሪቱ የሚካሄደው ምርጫ በጊዜውና ህገ መንግስት በሚያዘው መሰረት መካሄድ አለበት ብለዋል። አለም ፍስሐ።
ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችለዋል። ዶክተር ደብረጽዮን ገብረ ሚካኤል ባሰሙት የመክፈቻ ንግግር የፌዴራል ስርዓት በአገሪቱ በሁለት አስርት ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ
ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በህገ መንግስት መሰረት ካልተካሄደ አገሪቱ እንድትበተን መወሰን መሆኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላችን ድርሻ ወሳኝ ነው።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ግንቦት 16ና 17 2011 ዓ.ም ተመረጠ ለሁለት ቀናት ነው የተካሄደው። ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የህዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው።
ፌዴራሊዝም በአገራችን በጣም አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ እንደኛ ያሉ አገሮችም ይህን በማድረግ ችግራቸው ፈርጥ በርካታ የማስራዎች መስራት ችለናል። በዚህ መንገድ ሄደን ማለት ነው። አሁን የሚነሱ ጉዳዮችን ደግሞ ቁጭልን በሜሪቱ መነጋገር እንችላለን። እንግዲህ አሁን ዋናው ፌዴራሊዝም ለዚህ ሀገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሔር ነው በዋናነት። ህገ መንግስቱ ላይ በደንብ ተቀምጧል። በነገራችን ላይ ቋንቋን፣ ስነ ልቦናን፣ ባህልን፣ መልካም ምድራዊ አቀማመጥን በህገ መንግስቱ ላይ ሁሉ ነገር ያካተተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ መሆን የለበትም መልካም ምድራዊ አቀማመጥ ታሳቢ ተደርጎ መሆን አለበት። ስለዚህ በዚህ ላይ ቁጭ ብሎ በደንብ መነጋገር ያስፈልጋል። እንዴ በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎችን ማዕከል አድርገን ቁጭ ብለን መነጋገር እንችላለን። ስንነጋገር ይሄ ነው ትክክሉ፣ ይሄ ነው ትክክል ያደለው በሚል አሳማኝ ምክንያት በማቅረብ ኢትዮጵያን መተማመን እንችላለን።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከቤንሻንጉል ክልል የመጡት አቶ ጌታና ሲዳሞ ፌዴራሊዝምን አስመልክተው እንዲህ ብለዋል።
የሚጠቅመው ፌዴራሊዝም እና የካናዳ ብንወስድ 40 አካባቢ ሌሎች ፌዴራሊዝም የሚከተሉ ሀገሮች ተጠቃሚ ሆኖ ሀገሮች አለ። እንደ ኢትዮጵያም እስካሁን የመጣንበት በዚህ 27 28 ዓመታት በዚህ ስራ ስለሆነ አሁንም ለቀጣይ ትውልድ እኛም በእናልፍም ራሱ
ለሀገራችን የፌዴራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላኬ ላክቤክ ናቸው።
በአገሪቱ ያለው ሁኔታ ፌዴራሊዝም ስርዓት ያስፈልጋታል፣ ለነገውም ያስፈልጋል፣ ትላንትናም ሲያስፈልገን ነበረ፣ አሁን ደግሞ ያስፈልገናል፣ ስለዚህ ለሚቀጥለውም ያስፈልጋል።
በምክክር መድረኩ የተገኙት የፌዴሬሽን አፈ ጉባኤ ወይዘሮ ከሪያ ኢብራሂም መዝጊያ ንግግር ባሰሙት ወቅት
ህገ መንግስቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም ፖለቲካው ነው መስተካከል ያለበት።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ቅዳሜ ግንቦት 17 2011 ዓ.ም ተጠናቀዋል። ለድምጽ የአሜሪካ ሬዲዮ አለም ፍስሐ ከመቀለ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን አሁን ወደ መጨረሻው ክፍል እንሄዳለን። ወደ ከጠቅላይ ሚኒስትር አብይ አህመድ ጋር ወደ ተደረገው ቃለ መጠይቅ እናመራለን።
ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር ወዳደረጉትና በትላንትናው ምሽት የመጀመሪያውን ክፍል ወዳሰማነው ቃለ ምልልስ ነው የምንወስዳችሁ። ጠቅላይ ሚኒስትር አብይ ከስልጣን ከያዙ ጊዜ አንስቶ የመጀመሪያቸው የሆነው በተለይ ከአሜሪካ ድምጽ ጋር ያደረጉት ይህ ቃለ ምልልስ በተለያዩ አበይት አገራዊ ርዕሰ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። እነሆ የቃለ ምልልሱን ሁለተኛ ክፍል።
እንግዲህ በለውጡ ሂደት ያጋጠሙ ካሉ ችግሮች አንዱ የህግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና ክቡር ጠቅላይ ሚኒስትር፣ በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፈጠራቸውን ነዋሪዎች ስለሚናገሩ ማለት ነው ስለሚናገሩ። በእርግጥ እኔና እርሶ የተነጋገርንበት ባልንበት በዛሬው ዕለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያለው አስተያየት ምንድነው? በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር
የህግ የበላይነት
ለአንድ መንግስት በጣም አስፈላጊ ነገር ነው። ግን የህግ የበላይነትን እንዴት ነው የምንረዳው? የመንግስትን የማድረግ አቅም ለመለካት የህግ የበላይነት ብቻኛ መዘኛ ነው ወይ ብሎ ማሰብ ጥሩ ነው። የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ቲንኪንግ አላቸው። አንደኛው የሶልጀር ሜንታሊቲ ይባላል። የአርሚ ሜንታሊቲ የሚባለው ጠላትን መለየውን ዩኒፎርሙን የተቀመጠበትን ቀጠና በግልጽ ለይተህ በወገንና በጠላት መካከል የቦታ ያለባበስ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጠላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ትወስዳለህ ወይም ታጠቃለህ። ግልጽ ነው ማን ማን እንደሚያጠቃ፣ ልብሱ፣ ንግግሩ፣ ቋንቋው በጣም የተለየ ነው። ሌላው ግን ስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የከፋ ሐሳብ ቢኖረውና እሱን ወደ ህግ ለማቅረብ የምንሄደው መንገድ ቅድም ካስቀመጥነው ጥላት ጋር ይለያያል። ይሄኛው መጥፎ ዜጋን ከዜጋ መከላከል ነው። ያኛው ጥላትን ከዜጋ መከላከል ነው። አንደኛ በጎች ይጥብቅ፣ በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በር ይተናኩል ይችላል። ቀበሮ ምን አይነት ከለር አላት፣ አካሄዷ ምን ይመስላል፣ ተኩላ ምን ይመስላል፣ እረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከልም ይችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለህ በጋራ እየነዳቸው በአንድ ብረት አስከብታቸው ስታበቃ የሚፈጠር ረብሽ ነው ለእረኛው ፈታኝ የሚሆነው። በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ ቢረብሹም መብት አላቸው፣ ቢረብሹም ያያያዝ ስርዓት አለ። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት አመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አላቸው፣ ብዙ አይነት ትጥቅ አላቸው። እነዚህ ትጥቅ የታጠቁ ሰዎች 2ም 3ም 10ም 15ም እየሆኑ አንዳንዴ ደግሞ የወታደር ልብስ እየለበሱ ወታደር ውስጥ የነበሩና የወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈር ስላልያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል፣ ብዙ ተፈቷል። በዘረፋ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያን በሚመለከት እነማን ይታጠቁ እንዴት ህጋዊ ይሁን አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፊያ መሳሪያ ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀር ፈተና መሆኑ አይቀርም። በስፋት በመሰራቂቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ላይ እየሰራን እንገኛለን። ብዙዎቹም ለህግ እየቀረቡ ይገኛሉ። በሂደት መስመር እያያዘ ይሄዳል።
እነዚህ ታጣቂዎች አንዳንድ ክልሎች ጭምር በማስታጠቅ ይታማሉ። ክቡር ጠቅላይ ሚኒስትር፣ ከዚህ አንጻር የሚወጡ መረጃዎች እንዳሉ እርስዎ የሚያውቁ ይሆናል። ይሄ ምን ያህል እውነት ነው? ከሆነስ የበለጠ አሳሳቢ ያደርገውም ወይ ችግሩን?
ትጥቁን የሚያስታጥቁት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ትጥቅ መያዝና ያንን ተጠቅሞ ያልተገባ ሀብት ማግኘት፣ ሰው መግደል፣ መዝረፍ፣ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማን አመጣው ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስጊና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችልም ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚሁ አግባብ መሳሪያ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ ሺህ የሚቆጠሩ ጥይቶች እየተያዙ ትሰማላችሁ በሚዲያ ብዬ ነው። ይቀጥላል ይሄ ኦፕሬሽን። ይሄን ያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየትም ይነሳ አይት ጥቃት እንዳያስከትልብን ባለበት የማስቀረት ጉዳይ ደግሞ የእኛን ጥንካሬ ይወስነዋል። ይህም በሂደት የሚፈጠር ይሆናል።
የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር የታጠቁ ቡድኖች ብቻ አይደለም። ባይታጠቁም ከያካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስትስ ያውቃቸዋል እነዚህ ችግሮች?
አዎ፣ ይታወቃሉ። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመስልና ህዝቡም እስኪገነዘበው ያኔ መከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክን ነው። በቀጣይነት በርጓ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት ያለፈን ያለነው ሰዎችን ለመግጣት ወይም ሰዎችን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው ያም ሆኖ የከፋ ችግር ያለባቸውን በመያዝ ላይ እንገኛለን። ሌሎችም እንዲመከሩ ያደረግን እንገኛለን። የሚቀጥል ከሆነ ግን ያው መንግስት እርምጃ መውሰድ አይቀርም። ለተወሰነ ጊዜ የሚያኮርፉ ፋይሎች ቢኖሩም በሂደት አላማውን ይገነዘባሉ በሚል ሂሳብ ማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው። የሚቀጥል ከሆነ እርምጃ ካልወሰድን ጥፋቱ እየሰፋ ይሄዳል።
እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር እስከማለት ይሄዳሉ አንዳንድ ሰዎች። እርምጃው በቂ ባይሆን ነው አንዳንድ ነገሮች ይከተሉ ይችላል። እርግጥ በቂ አይደለም እርምጃው።
ብዙ ሰዎች ማለት ያስቸግረኝ ጥቂቶች ህግን የመበቀያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ህግ ማስከበርና መንግስት እርምጃ መውሰድ አለበት ሲል ሱስት ስላለው ወንጀለኛ አይደለም ይናገሩ። ሱስት ያለው ወንጀለኛ የህዝብ ጠበቃ፣ የህዝብ አለኝታ፣ የህዝብ መከታ ነው። ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም ይላል። በዚህ ጉዳይ በጣም ብዙ ኤክስፒሪንስ አለኝ እኔ። ኦሮሚያ አካባቢ ስንቀሳቀስ የህግ ላይነት ይከበር ይሉኝና የህግ ላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩትን እንደሆነ፣ ሌሎች ክልሎች ደግሞ ሲሄድ በፍጹም እዛ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያዩ አይቻለሁ። ህግ ለሁሉም እኩል መሆን አለበት። ሁሉም በእኩል የሚዳኝበት መሆን አለበት። መበቀያ መሆን የለበትም። ህግን እናስከብረው፣ በህግ አግባብ መሆን አለበት። ስለዚህ መንግስት እርምጃ ሲወስድ እኔ ብሄር ነው የወሰደው፣ ከኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። ያሳሰብ እየሰከነ እስኪሄድ ድረስ ህግ የማስከበር ስርዓት ነው ይከታተማል። በዚህ ምክንያት ብዙ ትግስቶች ይደረጋሉ። ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየን እናደርጋለን። ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣነው የሰላም እና ደህንነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካተተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ እንውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለንና ያንሳል ይበዛል የሚለው ሚዛን በየአውዱ ካልታየ ያስቸግራል። አሁን በዚህ አመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው። በሺ የሚቆጠር ሰው በሰላምና ደህንነት፣ በመፈናቀል፣ በኮራፕሽን ጉዳይ እስር ቤት ውስጥ አለ። ያን የሚያክል ሰው አስቀምጦ እንትን ማለት ፍላጎት የለም። ወንጀል እንዲቀንስ እንጂ እስረኛ እንዲበራከት አይፈልግም። ግን አሁንም ብዙ ሰዎች በፌደራልና በክልል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመውሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመውሰድ ዝንባሌ ረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው በአንድ በኩል። በሌላ በኩል ደግሞ የሰፈርን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ እሳቤ ነው። ሁላችንም ጋር እኩል ካልሰራ ግን ዘላቂ ሰላም ማረጋገጥ አይቻልም።
አንድ አፍታ ወደ ጎረቤት ሀገር ልሰደው። ጠቅላይ ሚኒስትር፣ ከኤርትራ ጋር የተፈጠረው ሰላም ከዚህ አመት ዋነኛ ስኬቶቹ እንዳንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይህንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ የነጻነት ቀን አስመልክተው ባስተላለፉት መልእክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩን ይችላሉ? ለዚህ ሲሉ ማለት ነው።
ወል በመላ አፍሪካ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች አሉ። ለኢኮኖሚክ ኢንተግሬሽን እየሰራን በምንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ኢሹ አሉ። የደህንነት ኢሹ አለ። የአጉራዋች ሀገራት ኢሹ አለ። የሶማሊያና ኬንያ ኢሹ አለ። የሱዳንና ደቡብ ሱዳን ጉዳይ አለ። የኤርትራና ጅቡቲ ጉዳይ አለ። በእነዚህ ሁሉ ጉዳዮች ላይ በሰላም፣ በደህንነት፣ በኢኮኖሚ ጉዳይ በቅርርብ በመከክር አብረን ለመስራት ያለን ፍላጎት ነው የገለጽነውና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድናቸው ከሚል ጥሩ ነገሮች ምንድናቸው የሚል ይቀላል። ለምሳሌ በሶማሊያና በኬንያ መካከል ያለውን ችግር ይወሰን እንደሆነ ኤርትራ የሳውዝ ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፈውና አግዘው ሊፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ይፈጠር ማንኛውም ችግር ዳፋ ወደኛ እንደሚመጣ እናቃለን። በዚህ ምክንያት ይሄንን ጉዳይ እንደ አንድ ሹብን ወስድ በቅርበት አብረን እንስራ እንላለን። ሳውዝ ሱዳን እንደሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቻኛዋ መፍትሄ አንጻፈን አንገምትም፣ በጋራ እንፈታለን ብለን እናስባለን። በእኛና በኤርትራ ጉዳይም እንደዚሁ፣ በኤርትራና በሌሎች ሀገራት ጉዳይም እንደዚሁና በርካታ ችግር ያለበት አህጉር ነው፣ ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንተግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ፣ ምክክር፣ ውይይት ይፈልጋል። ያን ለማመላከት ነው።
እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድነው ዛሬ ያለው ሁኔታ? ጠቅላይ ሚኒስትር፣
ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን ለውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል፣ ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትምና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ ተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ኃይሎች አሉ። ስለዚህ ይሄንን የመከታተውን ጉዳይ ሌሎች ኃይሎችም ለተለያየ አላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮልድ ነው። ስለዚህ በረራ ፍሪኩዌንሲውን ጨምረን እንቅስቃሴ ያደረግን ነው፣ የተገደበ ነገር አይደለም። ሁለተኛ በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ የሰራንበት እንገኛለን፣ እኛም እንቀራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ሕግም እየተፈቀደ አይደለም።
ወደ ለውጡ ጉዳዮች ለመልሰው ጠቅላይ ሚኒስትር፣ እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችልም የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነዎት?
ስለ ነገ ምን ያክል እርግጠኛ ነህ አይባልም። ያው ነገን ትገምታለህ፣ ትተልማለህ። የሆነ ሆኖ ለውጡ ይዘልቃል፣ መሰረትም ይጥላል ብዬ ነው የማስበው። መጀመሪያ ለውጡን ችግር ምን አመጣው ብዬ ወደኋላ በመመለስ ነው። ወደኋላ ተመልሼ የነበረውን ችግር በማይበት ወቅት በአንድ ወቅት በአፍላ እድሜ ወጣት እያለህ ፋሽን የሆነ የምትወደው የምታደንቀው ልብስ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጊጠህ ብዙ ድግስ ብዙ ሰርግ ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደግክ እየወፈርክ እየረዘምክ ስትሄድ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ልልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው እርምጃ ሁለት ነው። አንደኛው ያደገውን ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ፈቱን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አናቹራል ነው፣ ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግ ነው ፊዚካል ለውጥ የሚከተል የአልባስ የልብስ የጫማ ለውጥ ይደረጋል። የመንግስትና ህዝብ ግንኙነትም እንደዚሁ ነው። ህዝብ ያድጋል፣ ህዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀህ እና የመለስክለት መልስ ነገ በዚያ መልስ መኖር አትችልም። ህዝብ ፍላጎቱ፣ ቁጥሩ፣ አስተሳሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያድግልህ እያለ መቆየት ሲፈልግ ያ ዲፍረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብሮ መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሐሳቦች እየፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ዴሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት። በብዙ መልኩ ያን ማድረግ ከቻል ለለውጡ አሁን በጀመርነው አግባብ መስመር ያዘ እድገት በምንፈልገው አቅጣጫ ሁሉ ያመጣን አዲስ ኢትዮጵያ እንተጣለን ብዬ አምናለሁ።
እንግዲህ የትንሳኤን በዓል አስመልክተው ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሳኤ ጋር ያይዘው ከተከሰቱት አንዱ ነገር ብቻ ላምብ። በዛሬው ማዕበል የማይወሰዱና በአይሁድ የሐሰት ወሬ የማይናዱ የማይቀር ትንሳኤዋን ያዩታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላልና ማዕበል የሐሰት ወሬ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ይግለጹልኝ ምን ለማለት ፈልገው
ነው? በየቀኑ የምታዩት የምትሰሙት ሁሉ ኮስ ነው። ለምሳሌ ኢትዮጵያ ከጥቂት አመታት በፊት 20-30 አመት በፊት የደን ሽፋኗ 30% በላይ ነው። አሁን ከ 4% ወርዷል። በረሃማነት እየመጣ ነው። የአየር ለውጥ ንብረቱ፣ የኢኮሎጂክ መለዋወጡ በግብርናችን፣ በኑሯችን፣ በህይወታችን፣ በጤንነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ወይ ብሎ የሚያስብ አለ። ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ስፍራ አይደለም። አንተ የምትተክለው በምትሰራበት በምትኖርበት ከባቢ ነው። እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ በማንኛውም ሐሳብ ላይ የተቃርኖ ሐሳብ ይደመጣል። ተቃርኖ ሐሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አድርጎ የማራገብ ሁኔታ በስፋት ይታያል። ይሄን አሻግሮ የሚያዩ ሰዎች ያስፈልጋሉ። ከውስጥ ባሻገር ማየት የሚሹ ሰዎች ካልተፈጠሩ በስተቀር መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው። ብዙዎቹ መሪዎች ፍላጎት መሻስ ሌላቸው አይደለም። ያያስተውተን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል። ቻይና ላይ ያየነው እሱ ነው። ሌሎች ሀገራትም ያየነው እሱ ነው። ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ህዝብ ማስፈንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት ፈልጉት ውጭ ሀገር ነው። ለህክምና መጓዝ የሚፈልጉት ውጭ ሀገር ነው። ለቫኬሽን ሜድ ፈልጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄዶ መኖር ነው። ደግሞ ከሄዱም በኋላ በሚያዩት ነገር ይደመማሉ። ኢትዮጵያ ወደዛ መሄድ ትችላለች ብለው ለማሰብ ይቸገራሉ። የኛ ወላጆች ስለ ሀገር ክብር፣ ስለ ሀገር ፍቅር በነገሩ ልክ ልጆቻችን ያገማቸው አይደለም። ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው። ዘመኑ ቴክኖሎጂ የተጣባው ነው። ብዙ ነገር ያያሉ፣ ሙቪ ያያሉ። ሌላ ቦታ የሚያዩትን ነገር እዚህ ሲያጡ ያን ይመኛሉ። ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆነው እንዲሰሩ ከዜጋ አንጻር ስናየው ትልቅ ትርጓሜ ያለው። ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹህ ብናደርገው ለመጠጥም ለጤናም በጣም በጣም ጠቃሚ ነው። ብዙ ሰዎች ይጎዳሉ፣ ይሞታሉ። ከኢኮኖሚ አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው የሚሄዱበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባንን የቱሪስት ፍሰት አሳጥቶናል። የቱሪዝም አንዱ ጥቅም ምንድን ነው? በቀጥታ ሱቅ ቤት ገብቶ እንደመግዛት አይደለም። ቡና ሲጠጣ፣ ምግብ ሲበላ፣ ታክሲ ሲጠቀሙ፣ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው። ለሀገር ኢሜጅም ከፍተኛ ጠቀሜታ አለው። እኛም ደግሞ ሌላ ቦታ እንደምናያቸው ውብ ጽዱ ከተሞች እኛም ጋር ማየት ያስፈልጋል። ይሄንን ካለምንም ስጋት ካለምንም ችግር ማዕበል ማስታት የሚያስቡ ሰዎችን ቅድም ባነሳው ሐሳብ ልትወስድ ትችላለህ። አርቀን ኢማጂን ያደረግነውን ነገር እዩት ነው ያን ያያችሁ ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከግራና ቀኝ የምትሰሙት ነገር እንዳያስቀራችሁ፣ የሚያስቀራቸው ሰዎች ስላሉ ባልክ በጠቀስከው ጊዜም የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞና ከትንሳኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል፣ ለውጥ ይመጣል ስንል አምነው የሚከተሉና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን እንከሪድ ለማድረግ ነው ሐሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል በጥቂት አመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአምሮዬ ኢማጂን አደርጋለሁ። ያ ኢማጂን ማድረጋትን ሀገር ነው ልጆቼ ወገኖቼ እንዲገነዘቡ እንዲሰሩላት እንፈልጋለሁ። ስለዚህ ብሩህ ተስፋ ማይበት ጉልበትም ይሆነኝ ኢትዮጵያን መለወጥ ይቻላል የሚል ስሞነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን ይቀመጥ ቢሆንም ያንን ለማመላከት ነው ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት ማደርገው። የመሪ ሚናውም እሱ ይመስለኛል።
ጠቅላይ ሚኒስትር አብይ አህመድ በተለይ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል ነው አድማጮች የተከታተላችሁት። ሰፋ ያለው ቀሪ ቃለ ምልልሳቸው የመጨረሻው ክፍል ነገ ይቀጥላል። እስክንድርን ለቃለ ምልልሱ እናመሰግናለን። አሁን የአድማጮች አስተያየት።
ከፌስቡክ አስተያየቶቻችሁን እንጀምር።
አይናለም ደስታ አብይ ሲሉ በመጣራት ጀመሩ ሐሳባቸውን ማስፈር።
አብይ አንተ የኢትዮጵያ ስጦታ ነህ፣ ማንም ከመንገድህ አያስቆምህም፣ ምቀኞችም ዘረኞችም እንዲሁ እየየ ትላላችሁ እንጂ አታስቆሙትም። አብይ ዝም ብሎ አይደለም የተገኘው፣ በኢትዮጵያውያን እንባና ጸሎት የተገኘ ነው። እድሜ ይስጠው። የአብይን ኢትዮጵያ ከፊት ሆና ያያታል። እግዚአብሔር እድሜ እንዲሰጠን መጸለይ ብቻ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ አንተ እኮ ልዩ መሪ ነህ። እኛ ኢትዮጵያውያን አስቸጋሪዎች ነን፣ አንተ ግን በርታለን። ረጅም እድሜ ከጤና ጋር ይስጥህ አምላክ ብለዋል ሃይማኖት ሶሪ።
ውብ ሲሉ ጀመሩ ሐሳባቸውን ሙላቱ ቱራሞ። ሁሉ ነገርህ ውብ፣ ለጨዋነትህ ለብስለትህና ለአርቆ አሳቢነትህ ልኬት የለውም። ወደድኩህ ዶክተር አብይ። ሙላቱ ቱራሞ።
ፋስት መረጃ ነኝ ብለዋል ተከታዩን አጭር ሐሳብ ያሰፈሩት።
አብያችን በርታ፣ አላህ ካንተ ጋር ይሁን፣ እኛም ከጎንህ ነን፣ በርታ።
ወንደሰን ክፍሌ ይቀጥላሉ።
ድንጋይ የሚያናግር አንደበት፣ ጨለማ በርጋጭ ጭንቅላት፣ ሰው ገዳይ ትህትና፣ ብቻ ያመንከው እሱ እግዚአብሔር ከዓይነ ጥላ ይጠብቅህ።
ቅዱስ ዮሐንስ ደግሞ እንዲህ አሉ።
አንድ ሀገር መሪ ግን ሀገሬን ፈጣሪ ይጠብቃታል ካለ ከአንድ መናኔ መነኩሴ ወይም ፓስተር ወይም ሼህ በምን ይለያል? ሀገሪቱን የሚገዛ መሪ የሆነ ሰው በመንግስቱም በራሱም ሀገር የመምራት ብቃቱን ተጠራጥሮ ሙሉ በሙሉ ለፈጣሪ ትቶ የሚቀመጥ ከሆነ ይሄ ሰው የተቀመጠበትን ቦታና ኃላፊነት አልተረዳም ማለት ነው።
ለኔ አብይ ጥሩ የሃይማኖት መሪና ምናልባት የሆነ በጎ አድራጎት መስሪያ ቤት ኃላፊ ሊሆን ይችላል። ሀገር ለመምራት ግን ብቁ አይደለም። ፍልስፍና ሁሉ ከአንድ ሀገር መሪ የሚጠበቅ አይደለም። ፈጣሪ ይዘገያል እንጂ ኢትዮጵያን አይረሳትም ካልክ ሰባኪ እንጂ መሪ አይደለህም። እኛ የሚያስፈልገን ካለችበት አዘቅጥ ሊያወጣ የሚችል እቅድ አውጥቶ የሚመራን እንጂ የፈጣሪን ታምር የሚጠብቅ መሪ አይደለም።
አብይ የአጋጣሚና የስሜት መሪ ነው። ግንቦት 20ን የዛሬ ዓመት እንዳላጠለሸ ዛሬ በመድፍ አክብሯል። ትናንት ሲክበው የነበረውን ህዝብና ታሪክ ዛሬ ባገኘው አጋጣሚ ሁሉ መዝለፍ ጀምሯል።
እዚህ ጋር በርግጥ ማንን፣ የት፣ መቼ፣ እንዴት ማለታቸው እንደሆነ ቅዱስ ዮሐንስ አላብራሩም። ላሰፈሩት ክስ አዘል ሐሳብ ማስረጃም አላያያዙም። ግን ቀጠሉ።
ሰውየው ጭብጨባና ስሜት የሚነዳው ነው። በድርጅት ደረጃ የወጣ ምንም እቅድ የለውም።
አዲስ አበባ ማለታቸው ሊሆን ይችላል።
ሊሰሩ የታሰቡት በሙሉ ያለምንም እቅድ በስሜት የታሰቡ ናቸው። ቅዱስ ዮሐንስ ሐሳባቸውን በዚሁ ደመደመ።
ስልክ እየደወላችሁ በድምፅ በኢሜይል horn@voanews.com በፌስቡክ በትዊተር በኢንስታግራም እንዲሁም ዩቲዩብ ላይ ሐሳቦቻችሁን አካፍሉ፣ ተነጋገሩ፣ አንሸራሹ።
ለተሳትፏችሁ ለአስተያየቶቻችሁ እናመሰግናለን። በንግግሮቻችሁ ቀጥሉ።
አድማጮች አሁን የፕሮግራም ማሳሰቢያ አለን።
የህዝቦችን ጥቅም የሚያስከብር ሐሳብ እስከመጣ ድረስ በውይይት በመፍክር ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይችላል። ህገ መንግስቱን በውይይትና በመፍክር ማሻሻል የሚያስፈልግበት ዋናው ምክንያት ትልቁ በእኛ ህገ መንግስት ላይ የሚሰጠው ሂስ በቂ ውይይት አላደረግንበትም፣ አልመከርንም፣ አልተሳተፍንም የሚል ስለሆነ ቢያንስ አሁን የምናደርገው ማንኛውም ለውጥ ያንን ችግር የማይደግም መሆን አለበት። ያን በማድረግ ወደሚያቀራርብ ነገር ሊመጣ ይችላል።
ጠቅላይ ሚኒስትር አብይ አህመድ ናቸው። ሶስተኛውና የመጨረሻው ክፍል ቃለ ምልልስ ነገ ይቀርባል። ተከታተሉ። አድማጮች፣ ለምሽቱ ያዝነውንም በዚሁ ቋጨን። አሁን የትግርኛ ስርጭት ይቀጥላል። ከምሽቱ 3 ሰዓት ላይ ነገ እንገናኝ። በእኛ በኩል ሰላም፣
ደህና እደሩ። Thank you.